ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 1 2015 ዓ.ም ምረ ዝግጅታችን ጀመረ።
ዛሬ በኢትዮጵያ ዘመን አቆጣጠር አሮጌውን 2014 ተገባዶ አዲሱ 2015 ጀምሯል።
አዲሱ አመት ተፈጥሮም ጭምር የሚለወጥበት ወራሃ ክረምት አልፎ አዝመራው የሚያብብበት የደፈረሱ ወንዞች የሚጠሩበት መስኮች ባዲ አበባ የሚያጌጡበት ወቅት ነው።
በኢትዮጵያም ሆነ በመላው ዓለም በዓሉን ያከበራችሁ ላላችሁ ኢትዮጵያውያን በሙሉ እንኳን ለአዲሱ አመት አደረሳችሁ።
በምሽቱ መሰናዶችን በዓሉን የሚመለከቱ የተለያዩ መሰናዶችን አዘጋጅተናል።
በ2015 እንግዲህ እግዚአብሔር ቢረዳን ይሄ በሀገር ላይ ያለው ጦርነት በማንኛውም አማራጭ ሁሉም ሰላም ቢሆን በጣም እመኛለሁኝ።
ያ የተሻለ ነገር ይሄ ችግራችን ተቀርፎ የተሻለ ነገር ይመጣል ብዬ አስባለሁ።
የዘመን መለወጥ አስመልክቶ ተስፋና ስጋታቸውን ካጋሩን መካከል ነው የሰማችሁት። ከዜና በኋላ በስፋት እንመለስበታለን። በዚህ አሜሪካን ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አዲሱን አመት እንዴት እንዳከበሩ የሚያስቃኝ መሰናዶም ይኖረናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ መስከረም 1 2015 ዓ.ም የዘመን መለወጫ ስርጭታችንን እነሆ ጀምረናል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
እኔም ደረጀ ደስታንን በዓል ከምሽቱ የተለያዩ ዜማዎች ጋር እያዋዛን እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ። በመላ ዓለም ለምትገኙ ኢትዮጵያውያን በሙሉ እንኳን ለአዲሱ ዘመን 2015 ዓመተ ምህረት አደረሳችሁ። ሀብታሙ ዝዩም የምሽቱን አጫጭር ዜናዎች አሰማችኋለሁ። ኢትዮጵያውያን ከዓለም የዘመን አቆጣጠር ለየት ባለ ሁኔታ አዲሱን ዓመት በዛሬው ዕለት ተቀብለዋል። በሀገር ውስጥና ዩናይትድ ስቴትስን በመሰሉ ውጭ ሀገራት የሚኖሩ ዜጎችና ትውልደ ኢትዮጵያውያን የአሮጌውን ዘመን መሸኘት፣ የአዲሱን ዘመን ጀመር በሚያመላክቱ ባህላዊ ክንውኖች ቀኑን ሲያከብሩ ውለዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለህዝባቸው ባስተላለፉት የአዲስ ዓመት መልእክት ላይ የተሸኘውን 2014 ዓመተ ምህረት እንደ ሀገር የተፈተንበት ዓመት ሲሉ ገልጸውታል። ጠላት ሲሉ የጠሯቸው ግንባር ፈጥረው ሀገሪቱን ያጠቁበት፣ ገሚሶቹ በሀገር ውስጥ ንጹሃንን ለሞት ጭዳ ሊያደርጉት ጦር ያዘመቱበት፣ ገሚሶቹ ደግሞ በውጭ ዓለም አቀፍ ጫና በሚያሳድሩ መድረኮችና ሚዲያዎች አማካኝነት የቅጥፈት ዘመቻ ያጧጧፉበት ዓመት እንደነበረም በመልእክታቸው አትተዋል። በሌላ በኩል ተስፋን የሚያለመልሙ ድሎች የተመዘገቡበት መሆኑን በመጥቀስ አመቱም በምሬት ብቻ ሳይሆን በመስጋናም ጭምር መከበር እንዳለበት ጠቁመዋል። ኢትዮጵያ አዲሱን ዓመት የተቀበለችው ለአምስት ወራት ገደማ ጋብ ብሎ የቆየው በሰሜን የሀገሪቱ ክፍል ያለው ውጥረት እንደገና ባገረሸበት ማግስት ነው። የብዙሃንን ሕይወት የቀጠፈው የብዙ መሠረተ ልማቶችን ውድመት ያስከተለው ጦርነት ዳግም መቀስቀሱ ያስደነገጣቸው መሆኑን የገለጹት የተባበሩት መንግስታት ድርጅት ጸሐፊ አንቶኒዮ ጉቴሬዥ ከሰሞኑ ተፋላሚዎች በአስቸኳይ ተኩስ እንዲያቆሙና ሰላማዊ አማራጭ እንዲፈልጉ ጥሪ ማቅረባቸው ይታወሳል። መሰረታቸውን በትግራይ ክልል ውስጥ አድርገው የኢትዮጵያ መንግስትና የአጎራባሽ ክልል ወታደሮችና ታጣቂዎችን የሚፋለሙት የትግራይ ኃይሎች በክልሉ ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል አማካኝነት በአዲሱ ዓመት ዋዜማ ለተባበሩት መንግስታት ድርጅት ባደረሱት ደብዳቤ በተለያዩ ግንባሮች የተቀሰቀሰው ሰሞነኛው ጦርነት ቆሞ መሰረታዊ የእርዳታ አቅርቦት ወደ ትግራይ ክልል እንዲገባ እንዲደረግ ጠይቀዋል። የቅርብ ጊዜው ጦርነት ቀስቃሽ ማን ነው በሚለው ጉዳይ ተፋላሚ ወገኖች አንዳቸው አንዳቸውን ይከሳሉ። ይህ በእንዲህ እንዳለ የዛሬ ዓመት በፕሬዚደንት ጆ ባይደን ቀጥታ ትእዛዝ ኢትዮጵያ ውስጥ የተኩስ ማቆም ላይ እንዳይደረስና ሰብአዊ ቀውስ እንዲባባስ በማድረግ ተሳትፏላቸው በተባሉ ግለሰቦች ላይ የተላለፈው ማዕቀብ እንዲራዘም ዩናይትድ ስቴትስ መወሰኗ ተሰምቷል። ዩናይትድ ስቴትስ የዛሬ 21 ዓመት በሺዎች የሚቆጠሩ ዜጎቿን ያጣችበትን የአውሮፓውያኑን መስከረም 11 ጥቃት ስትዘክር ውላለች። ፕሬዚደንት ባይደን ቀኑን በማስመልከት ለሕዝባቸው ንግግር አድርገዋል። የአበባ ጉንጉንም ከጥቃቱ ስፍራ መካከል አንዱ በሆነው የአሜሪካ መከላከያ ሰራዊት መናገሻ ፔንታገን አኑሯል። በ2001 የአውሮፓውያኑ ዘመን ሽብርተኞች የንግድ አውሮፕላኖችን በመጥለፍና ሚሳኤል በመጠቀም በኒውዮርክ የዓለም ንግድ ማዕከል ላይ ዋሽንግተን ዲሲ ፔንታገን ህንጻ ላይ እንዲሁም በፔንሳልቬኒያ ግዛት በሚገኙ ስፍራዎች ጥቃት አድርሰዋል። አልቃይዳ በፈጸመው በዚህ ጥቃት ወደ 3000 የሚጠጉ ሰዎች አልቀዋል። ዩናይትድ ስቴትስ እና አጋሮቿ ባጸፈው በአፍጋኒስታን ላይ ጦርነት አውጇል። ከፕሬዚደንት ባይደን በተጨማሪ ቀዳማዊ እመቤት ጂል ባይደን በሳንክስቪል ፔንሳልቬኒያ፣ ምክትል ፕሬዚደንት ካማላ ሃሪስ እና ባለቤታቸው ወደ ኒውዮርክ በማቅናት የጥቃቱን ሰለባዎች በሚያስታውሱ ስነ ስርዓቶች ላይ ተገኝተዋል። ዘገባው የአሶሺየትድ ፕሬስ ነው። በደቡብ አፍሪካ በአንድ ማዕድን ማውጫ አጠገብ የሚገኝ ግድብ ተሰንጥቆ የፈጠረው ጎርፍ ቤቶችና መኪናዎችን ሳይቀር ጠራርጎ እንደወሰደ ባለስልጣናት ተናግረዋል። የማዕከላዊ ደቡብ አፍሪካ ባለስልጣናት ነዋሪዎችን ከስፍራው የማውጣት ስራዎች እየተሰሩ እንደሆነ ጠቅሰዋል። ጆገርስ ፎንቴን በሚባለው ከተማ በተፈጠረው አደጋ የጭቃ ወንዝ ከማዕድን ማውጫ ስፍራው ተነስቶ የመኖሪያ ስፍራዎችን ሲያጥለቀልቅ የሚያሳዩ ምስሎች በሀገሪቱ ቴሌቪዥኖች ታይተዋል። በአጠቃላይ የደረሰውን ጉዳት የሚያጠና ቡድን ስራውን እንደጀመረም ተሰምተዋል። ዘገባው የፈረንሳይ ዜና አገልግሎት ነው። በስተመጨረሻም የብሪታንያ መከላከያ ሰራዊት የዩክሬን ኃይሎች ካርኪቭ በተሰኘው የሀገሪቱ ክልል ከሩሲያ ወታደሮች ጋር በሚያደርጉት ፍልሚያ ድል እየቀናቸው መሆኑን አስታውቀዋል። መረጃዎች ሩሲያ ከስፍራው ጦሯን እያስወጣች መሆኑን እንደሚጠቁሙ፣ ነገር ግን ጦርነቱ ኪውፒያንስክና ኢዚዩም በተባሉ ከተሞች መቀጠሉን መጠቆማቸው ተገልጿል። አድማጮች፣ በምሽቱ ያዝንላችሁ ዜናዎች እነዚህ ናቸው። ከቀሪ ልዩ የበዓል መሰናዶች ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 1 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት።
ሆ ቢለን መጣን እንዴት ነኝ ዳሬ ልቀጥል እንዴ?
ጥሩ ይዘሻል። እንግዲህ ሽልማቱን በኋላ እንተሳሰባለን። ያው ዛሬ በኢትዮጵያ የዘመን አቆጣጠር አሮጌው ዓመት ለአዲሱ ዓመት ቦታውን ያስረከበበት የወራት ሁሉ መጀመሪያ መስከረም አንድ ነው።
አዎ፣ ዛሬ ኢትዮጵያውያን በታላቅ ስሜት የሚያከብሩትና የሚዘክሩት የዘመን መለወጫ ቀን ነው። እንግዲህ ሁሌም በዓል ሲመጣ እንደሚደረገው በርካታ ሰዎች እለቱን ሰብሰብ ብለው ባህላዊ ምግቦችና መጠጦችን በማዘጋጀት ህፃናት አበባዮች ብለው በመጨፈርና አባቶችና እናቶች በመመረቅ ሲያከብሩት ቢውልም በዛው ልክ ደግሞ ቀደም ባሉት ዓመታት የጀመሩ ግጭቶች፣ ሞት እናም ከቤት ንብረት መፈናቀል አሊያም ደግሞ የኑሮ ውድነት ተጭኗቸው ያሳለፉ በርካቶች ናቸው።
ልክ እንዳለፈው ዓመት ሁሉ ኢትዮጵያውያንም ይህንን ዓመት እየተቀበሉ ያሉት እንዲህ ባሉ ምስቅልቅል ስሜቶች ነው። ባለፉት ጥቂት ቀናትም በኢትዮጵያ የሚገኙ ዘጋቢዎቻችን በአገሪቱ የተለያዩ አካባቢዎች እየተዘዋወሩ የበዓሉን ድባብ እንዲሁም ህብረተሰቡ ያለውን ተስፋና ስጋት ሲያስቃኙን ነበር።
ለዛሬም ከተለያዩ አካባቢዎች የተሰባሰቡ አስተያየቶችን ይዘናል። ወደዛ ከማለፋችን በፊት ግን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአዲስ አመት ልዩ መሰናዷችንን ነው። የምናስተናግዳችሁ ስመኝሽ ቆየና
ደረጀ ደስታ ነን። በነገራችን ላይ ስመኝሽ ኢትዮጵያውያን አዲስ አመትን ሲያከብሩ አሜሪካውያን ደግሞ አልቃይዳ በዩናይትድ ስቴትስ ያደረሰውን ጥቃት ሲያስቡ ውለዋል።
አዎ፣ እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት በኒውዮርክ የዓለም የንግድ ማዕከል መንታ ሰማይ ጠቀስ ህንጻዎች ወይም ትዊን ታወርስ አርሊንግተን ቨርጂኒያ በሚገኘው የዩናይትድ ስቴትስ የመከላከያ ሚኒስቴር ህንጻ ፔንታገን እና በፔንሲልቬኒያ ቫንክስቪል ላይ በደረሰው የሽብር ጥቃት ከ3000 በላይ ሰዎችን ህይወት ያጠፋ ሲሆን በርካታ ኢትዮጵያውያንም በዚህ ጥቃት ህይወታቸው አልፏል። በዛን አመት በነበረው አዲስ አመትም ኢትዮጵያውያን ቤተሰቦች በመሪር ሀዘን ውስጥ አሳልፈዋል።
በዚህ ጥቃት ቤተሰቦቻቸውን ላጡ መጽናናትን እየተመኘን በቀጥታ የምናልፈው ዘጋቢያችን ገልሞ ዳዊት የተለያዩ ሰዎች ከአዲስ አመት መምጣት ጋር ተያይዞ ያላቸውን ስሜት ጠይቆ ወደ አሰናዳው ዝግጅት ነው። መልካም አዲስ አመት።
ወጣቱ እንደይሳበራ በንግድ ስራ የሚተዳደር ያደማ ከተማ ነዋሪ ነው። ስላለፈው የኢትዮጵያ 2014 ዓመተ ምህረት እንዲህ ሲል ይናገራል።
የሀገራችን ውስጥ አለመረጋጋት ነጋዴውም በትክክል ንግድ ወደዛ ሄደ ሰርተ ለመኖር በጣም የተለያየ የዶላር መጨመር የተለያየ ነገሮች ሲያስቸግሩ ነበሩ። እንደዛውም ነገር ደግሞ የሀገሪቱ ፖለቲካ አለመረጋጋት ስላለ እንደምትፈልገው ከአንድ ቦታ ወደ አንድ ቦታ ሄደ ሰርተ ለመኖር መንገዶች ይዘጋሉ፣ የተለያየ ነገሮች ይፈጠራሉ። ከአንድ ቦታ ወደ አንድ ቦታ ሄዴ ሰርተን እንዳን ኑል ነው ሲያደርገን የነበረው። ስለዚህ እንደዛ ሆኖ ግን ያው እንደ እግዚአብሔር ፍቃድ ደግሞ ሰርተን ወደ እንጂና መድረሰና።
አቶ ሲሳይ ደመቀ ሌላ ያናገርኳቸው የአዳማ ከተማ ነዋሪ ናቸው። በመንግስት ስራ እንደምትተዳደሩ ነው የገለጹት።
በብዙ ጣውረድ ውስጥ አሳልፈናል። እንደ ሀገርም የተፈተንበት ጊዜ ነው። ሀገር ደግሞ የግለሰቦች ስብስብ ነው። እኛ ደግሞ እንግዲህ እየወደቅንም እየተነሳንም አሳልፈናል። ታሪካዊ ጊዜ ነው። ሀገርንም የማዳን ጊዜ ነው። ችግርም ቢኖር እንደ ዓለም አቀፍም ነው። እንደ ሀገርም የኛ ሀገር ምናልባት ትንሽ ባስ ሊል ይችላል። ይሄ ደግሞ የተለያየ ሁኔታ የውስጥና የውጪ ሁኔታዎች ሀገራችንን የተለያየ ተጽዕኖ ውስጥ ስላስገባት ከዛ የተነሳ ያው ስለምናውቅ ታግሰን አልፈናል። እግድ መታገስም አለብን፣ ሀገር ነው። ከዚህም ያለፈ ብዙ ሀገሮች ደግሞ የፈረሱም አሉ። እኛ እስካሁን ድረስ ጥርሳችንን ነክሰን ሀገራችን እንዳትፈርስ ሁሉም ህዝብ እየተባበረ እየሰራ ነው። ስለዚህ ጥሩ ነበረ፣ ተፈትነናል። ፈተናውን ደግሞ ያለፍንበት ጊዜ ነው።
አሉላ ተጫነም በአዳማ ከተማ ላለፉት 12 ዓመታት በከተማ ታክሲ አሽከርካሪነት ሲያገለግል መቆየቱን ይናገራል።
በቃ 2014ን ያው ብዙ ችግሮችም ጥሩ ጎንም እንዳለው ብዙ ችግሮችም አሳልፈናል። የነዳጅ እጥረትም አለ፣ የታሪፍም ችግር አለ እና ያልተቀረፉ ብዙ ነገሮች አሉ። ያው ከባዱ ነገር የታሪፍ ችግር ነው። የምንሰራውና የምንቀዳው ነገር አይመጣጠንም። ትክክለኛ ያለው ነገር ብለምንለው የታሪፍ ጉዳይ
ነዋሪዎቹ ስለ አዲሱ 2015 ዓመተ ምህረት ሲናገሩ
በ2015 እንግዲህ እግዚአብሔር ቢረዳን ይሄ በሀገር ላይ ያለው ጦርነት በማንኛውም አማራጭ ሁሉም ሰላም ቢሆን በጣም እመኛለሁኝ።
ያው የተሻለ ነገር ይሄ ችግራችን ተቀርፎ የተሻለ ነገር ይመጣል ብዬ አስባለሁ። የትልቁ ነገር የታሪፍ ጉዳይ ነው። እሷ ነገር ተስተካክላ ጥሩ ጊዜ ብናሳልፍ ያው ያለውም የስር ችግር ስላለ እሱን ነገር ቢቀረፈልን ሰላም ነው ብዬ አስባለሁ። በነዳጅ በኩል ጥሩ ነው። የኔትወርክ ችግር ነው ያለው። ነዳጅ ላይ ችግር የለም። ያው የኛ ናፍጣ ተጠቃሚ ነን ያለው ነገር ያው ቤንዚንም ላይ ሰልፍም ነው። ያው እሱ ነገር ቢቀረፍ ጥሩ ነው ብዬ አስባለሁ። ዋናው ነገር የታሪፍ ጉዳይ ነው።
በዚህ አዲሱ አመት እንግዲህ 2015 አመት ስፔሻሊ የሀገራችን ሰላም እንዲመጣልን ነው የምፈልገው። ይሄ ሀገር ውስጥ ሰላም ከሌለ ማንኛውም ሰው ኖሮ መኖር አይችልም። አዳማ ብቻ ሰላም ስላለ አዳማዎች ሰላም ነው ብዬ መኖር አልችልም። የተለያየ ኤሪያ ላይ የሚኖሩ ወደ ትናንሽ ከተማ ውስጥ ወይ ደግሞ የተለያየ ገጠር አካባቢ ያሉ ህዝብ ሰላም ስለሌለው የነዛ ሰላም ደግሞ እኛን ስለሚጠቅመን ሰላም መንግስቲም ሆነ የትኛው መቃል ያለባቸው ችግር ችግራቸውን በሰላም በመደራደር ችግራቸውን ፈቶ የህዝብን ሰላም 2015 እንዲያመጡ በጣም ፈልጋለሁ ምኞቴም ነው።
ኢትዮጵያውያን አዲሱን የ2015 ዓመተ ምህረት የሚቀበሉት በተለይ የሰሜን ኢትዮጵያው ጦርነት እንደገና በተጀመረ በጥቂት ሳምንታት ውስጥ ነው። እናም 2015 ከ2014 የተለየ የሰላም ዓመት እንዲሆን ምኞታቸውን እየገለጹ ያሉ በርካቶች ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።
በዓል መሰናዶስ እናዘጋጅ ከ8 10 ዓመታት በፊት የአዲስ ዓመት አከባበር ምን እንደሚመስል የሚያሳዩ ጋዜጦችን አግኝተን ነበር። ለምሳሌ የዛሬ 83 ዓመት መስከረም 4 ቀን 1926 ዓመተ ምህረት በወጣው የብራንና ሰላም ጋዜጣ የፊት ገጽ ላይ ስለ አዲስ ዓመት አከባበር የተጻፈው ጽሑፍ ይህን ይላል። ጳጉሜ 5 ቀን ማታ ስለ አዲስ ዓመት መቀበያ ደስታ የአዲስ አበባ ሰው ሁሉ ችቦ ያበራ ሆሆ ያለ የደስታ ግጥም እየገጠመ ሲጫወት አመሸ።
አብሮት ግጥምም አለ። አበባሽ ላበበ አበባ እልል ብዬ ልግባ እዮሃ አበባዬ መስከረም ጠባዬ አበበች መስከረም ጠባች አይዞሽ ነፍሴ ደረሰልሽ ገብሴ የሚል ይገኝበታል።
ይገርማል። ከ83 ዓመታት በኋላም እነዚህ ግጥሞች በየዘፈኑ ጫዋታው ይነገራሉ። እንግዲህ የቀድሞውን በዓል አከባበር የሚያስቃኙ ሌሎች ህትመቶችንም አግኝተናል። በየፕሮግራማችን ጣልቃ እናሰማችኋለን። አሁን ወደ ተከታዩ ፕሮግራማችን እንለፍ።
ይቻላል ደሬ። ተከታዩ መሰናዶ ደግሞ በዚህ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በዓሉን እንዴት እያከበሩ እንደሆነ የሚያስቃኝ ነው።
በዩናይትድ ስቴትስ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን በሚኖሩባቸው የዲሲ፣ ሜሪላንድና ቨርጂኒያ ግዛቶች የኢትዮጵያ ዘመን መለወጫ በዓል በተለያየ መልኩ እየተከበረ ነው። ባልደረባችን ሀብታሙ ስዩም ትላንት በቨርጂኒያ አሌክዛንድሪያ ከተማ በተካሄደው እንቁጣጣሽ የተሰኘ ዝግጅት ላይ ተገኝቶ አከባበሩ ምን ይመስል እንደነበር በተከታዩ መሰናዶ ያስቃኘናል።
አበባዮች የሚጨፍሩ ህጻናት፣ ውብ አበባ ስዕሎችን ለወላጆች የሚሰጡ ታዳጊዎች፣ የኢትዮጵያን አዲስ ዓመት የሚያደምቁ ክንውኖች ሁሉ በዚህ እየተደረጉ ነው። ልዩ የሚያደርገው ግን ክንውኑ ከኢትዮጵያ በሺዎች ማይል ርቃ በመተገኘው የአሜሪካዋ ቨርጂኒያ ግዛት አሌክሳንድሪያ ከተማ መደረጉ ነው። እንቁጣጣሽ በተሰኘው ፌስቲቫል ላይ እንገኛለን። ይህን ፌስቲቫል ካስተናዱት ድርጅቶች መካከል አንዱ የሆነው ሰንሰለት መልቲሚዲያ ባልደረባና ዝግጅቱን ሲያስተባብር የሚያገኝ ነው ዳንኤል ገብረ ማርያም ትርኢቱ የተሰናዳበትን ምክንያት ነግሮናል።
እንደሚታወቀው እዚህ የምኖርበት አሌክዛንድሪያ ከተማ ውስጥ በርከት ያሉ ኢትዮጵያውያን ይኖራሉ። የራሳቸውን ባህል ለሌሎች ሰዎች እንዲያስተዋውቁ ልጆች ቤተሰቦች ተሰባስበው አንድ ሆነው ይሄንን ትልቅ በዓል ነው። ሌሎቹ የቻይኖቹ የህንዶቹ አዲስ ዓመት እንደምታውቀው በየቤቱ ነገረላቸው ነው የሚሰራው። እኛ ግን ብዙ እንደመሆናችን መጠን ጎልቶ አይሰማም ማለት ነው። እና ይሄንን ነገር ለመለወጥ ነው ተነሳ ነው ማለት ነው። ትልቅ በዓል ነው እንደምታይ፣ አዲስ ዓመት ነው፣ አዲስ ጅማሬ ነው። ይሄንን ነገር ደግሞ እዚህ በምኖርበት አሜሪካን ሀገር ውስጥ ከሌሎች ሰዎች ጋር አብረን ለማክበር ህፃናትም ቤተሰቦችም ሆነው የቤተሰብ በዓል ለማድረግ በማሰብ ከሲቲ ኦፍ አሌክዛንድሪያ ጋር ፕሮጀክት አቅርበን ፕሮጀክቱን ጸድቆልን ሲቲ ይሄንን ነገር ከቨር አድርጎ አብሮን ተባብሮን ይሄንን ነገር ለመስራት ያሰብነው።
እንቁጣጣሽ ፌስቲቫል የኢትዮጵያን አዲስ ዓመት ከማክበር የተሻገረ ዓላማ እንዳለውም ሰምተናል። የፌስቲቫሉ ሌላኛ አዘጋጅ ልዩ ድጋፍ የሚሹ ህጻናትን የሚረዳው ራይ ቻይልድ ኤድ የተባለው ድርጅት ኃላፊ ጽጌ ጥበቡ ይህንን ልዩ ዝግጅት የተሻለ ግንዛቤ መፍጠሪያ መድረክ ለማድረግ እንደታለመ ታስረዳለች።
ራይ ቻይልድ ኤድ ዋናው የተመሰረተበት ጣቢያ ኢንክሉሲቭ ኢንቫይሮንመንት ለመፍጠር ነው። ምክንያቱም አብዛኞቻችን እንደምናውቀው ስፔሻል ኒድ የሆኑ ልጆች ወይ ለብቻቸው ነው የሚሆኑት ወይ ደግሞ ቤተሰቦቻቸው ቤታቸው ነው ዛቸው የሚቀመጥ። ስለዚህ ከሌላው ማህበረሰብ ጋር እንደማንኛውም ሰው ወጥተው ተጫውተው ሰርተው እንደማንኛውም ሰው ጤታማ ወይም ደስተኛ መሆን እንደሚችሉ ለማሳየት ኦልሞስት ዘፋስ 7 አመት ሰርተናል። ስለዚህ ይሄን እንቁጣጣሽ ደግሞ ብዙ ጊዜ አሁን መታየው ፌስቲቫሎች የተለያዩ ፌስቲቫሎች አሉ። ፎከስ የሚያደርገው ስፔሻል ኒድ ለሌለባቸው ወይም ደግሞ ኖርማል ለሆኑ ሰዎች ነው። ስለዚህ የኛ አላማችን ስንጀምርም የወደፊትም አላማችን ሁላችንም ዌልካም ሆነን በፓርቲዎች ላይ በአመት ባሎች ላይ እነሱን ያካተተ ኢንክሉሲቭ የሆነ ኢንቫይሮንመንት እንፈጥር ብዙ ነገር ነው ምን ለውጣ አንደኛ ልጆቹ ደስተኛ ነው ሁለተኛ ቤተሰቦቻቸው ሪሊፍ ያገኛሉ ስለዚህ እንደማንኛውም ሰው ባል ሲከበር ቤተሰቦቻቸው ስፔሻል ኒድ ያላቸው ልጆች ይዘው በኮንፊደንስ ይወጣሉ ስለዚህ ሌላ ሰው ደግሞ ስፔሻል ኒድ የሌለው ሰው ደግሞ ተዘጋጅቶ ይመጣል ማለት ነው ሴንሲቲቭ ኢንቫይሮንመንት ሊሆን ይችላል ድምጽ ላይኖር ይችላል የተለያዩ ነገሮችን አኮሞዴት ለማድረግ አንደርስታንድ ለማድረግ ተዘጋጅቶ ይመጣልና ሱን ፕሮግረስ ሱን መንፈስ ለመፍጠር ነው
ይህንን መሰሉን ማህበረሰብ ተኮር የባህል የጥበብና የማህበራዊ ትስስር መድረክ በገንዘብ የደገፈው የአሌክሳንድሪያ ከተማ አስተዳደር ነው። ከተማው በዘረጋው ቀጠና አቀፍ የፈጠራ ስራዎች ማነቃቂያ መርሃ ግብር ኔበርሁድ ግራንድ ፕሮግራም ከተለያዩ ሀገራት መጥተው በከተማው ውስጥ የሚኖሩ ህዝቦችን ለመደገፍ እየሰራ እንደሚገኝ የነገረችን ደግሞ የመርሃ ግብሩ ኃላፊ ማርታ አሊናት።
ኢትዮጵያን ኒው ኢየር በጣም አስፈላጊ አመት በዓል እንደሆነ ለኢትዮጵያን ኮሚኒቲ ስለተገነዘበ ሲቲ ኦፍ አሌክዛንድሪያ ማለት ነው። ይሄ አይደለም የመጀመሪያው ጊዜ ከዚህ በፊት ሌሎች ሁለት አመታዊ በዓሎች አክብረን ነበረ ረድቻቸው ማለት ነው። እና ያንን ምን ያህል ሰው በጣም እንደወደደው እና ምን ያህል ለህብረተሰቡ የሚያስፈልግ ኢምፖርታንት ሆሊዴ እንደሆነ ስለተገነዘበ ሌላ ትልቅ ኢኒሼቲቭ መፍጠር ይፈልጉ ነበረ። ከዛም ከኢትዮጵያ ኒው ኢየርም በኋላ አፍሪካን ፌስቲቫል ብለን በትልቁ ይሄ እንደዚህ አይነት ባህላዊ አመት ባሎች ያስፈልጋሉ የሚለውን ለማየት የተለያዩ ፕሮግራሞች አድርገን ነበር ማለት ነው። ሶ ይሄኛው ኢኒሼቲቭ ተነደፈ እንደዚህ እስከዛሬ ብዙ አይነት ፕሮግራሞች አልተፈጠረላቸው ማህበረሰቦች አሌክዛንድሪያ ውስጥ በጣም ብዙ አሉ። ብዙ ጊዜ ክሬቲቭ ፕሮግራም የምታየው ወደ አሌክዛንድሪያ ኦልድ ታውን የሚባል አካባቢ ነው ዋተር ፍሮንት ኤሪያ ነው እና እዛ ጋር ብዙ አይነት አክቲቪቲ አለ ሁሌም ማለት ነው። ስለዚህ አሁን ይሄኛው ኢኒሼቲቭ ምንድነው የተለየ ያደረገው ከ30 አመት በኋላ ነው ኦልሞስት ናሽናል ኢንዳውመንት ፎር ዘ አርትስ ራሱ ፈንድ የሚያደርገው እንደዚህ አይነት የተለያዩ ማህበረሰቦችን አሜሪካዊ ያልሆኑ ማህበረሰቦችን ኢን ጀነራል እኛ አፍሪካውያኖች ነን ግን ኢትዮጵያኖች ደግሞ ሞር ዛን 50% ይሆን ነው ማለት ነው አሌክዛንድሪያ ውስጥ። ሶ የተለያዩ ነገሮች አሉ ብቻ በዛው ውስጥ ኢትዮጵያ ኒው ኢየር ኢምፖርታንት ፓርታችን እንደሆነ ስላወቁ that's why we are funding it።
ወደ ባል ተኩር ክንዋኔዎችን መለስ ባህላዊ ጭፈራ የፋሽን ትሪት ህፃናት እንቁጣጣሽን ዘካሪ ስዕሎችን የሚያቀርቡበት አፍታ በዝግጅቱ ላይ ከተካተቱት መካከል ናቸው። በአበባየው ጭፈራ ላይ ያገኘናቸው ህፃናትና ህፃናቱ ባህላቸውን እንዲያውቁ አስተባባይ የምታስተምራቸው ሜላት ንጉሴ ሐሳባቸውን አጋርተውናል።
ስሜ ሜላት ይባላል።
እኔ ሶፊ ነኝ።
እኔ ፍቅር እባላለሁ።
አዲስ አመት እንግዲህ ሲመጣ ሁላችንም በደስታ ደስ ብሎን ነው የምናከብረው። አዲስ አመት በየቤቱ እየሄድን ልጆች እነዚህ ልጆች መታቸው ታዳጊ ልጆችን ባህላቸውን እንዲጠብቁ በዛውም አበባዮች ይያሉ ሰውን መርዳት አገራቸውን ማገዝ እንዲማሩ የዞሮ አበባዮች ይላሉ። ሜሪላንድ ተነስተው ቨርጂኒያ ደርሰዋል። አሁን አበባዮች ይያሉ ይዞራሉ።
ሁላችንም እናከብሮ ለአገራችን ለማስተዋወስ ደሞ ለፋን ለማረግ ደሞ ሁሉም እየነጫወታለን። ለኛ ብዙም አይደለም just ይጫፈረን ቤት ይሄደን ብቻ ነው ለኛ ግን ፈን ያረገን ነው።
እኔ እናቴ ነች ያስተማረችኝ እና እንደዛ ከዩቲዩብ እያየሁ ለምጄ ኢትዮጵያ ውስጥ ሆኜ አበባዮችም ዘፍኜ አውቃለሁ እና በጣም ደስታ ነው የሚያመጣው።
መክራ አባላለሁ። ዛሬ የመጣ ነው አበባዮች እና የኢትዮጵያ ኒው ኢየር ለማክበር ነው። እኛ ብዙም አላስቸገረንም ዩቲዩብ ላይ ምናምን ያያየን ከቤተሰባችን ጋር ተለማመደን። እንደዛ ማረግ የፈለግን ነው የእንትን ሂስቶሪያችን እንዳንረሳው ከየት እንደመጣ እንዳንረሳና ለዚህ ሀገር ላሉት ደግሞ ለማሳየት ኮልቸራችን እንደሷ አይነት ነገር ሁሉ ለማሳየት ነው እዚህ ሀገር ላሉት ሰዎች
ለመላው የኢትዮጵያውያን ሁሉ እንኳን ለአዲስ አመት በሰላም አደረሳችሁ። አዲስ አመት የሰላም የፍቅር የጤና ከሁሉ በላይ ደግሞ አንድ የምንሆንበት የምንዋደድበት ለነዚህ ለመሰሉ ትውልዶች መለያየትን መከፋፈልን ሳይሆን ህብረትን አንድነትን ፍቅርን መያያዝንና አንድ በመሆን ማሸነፍ እንደሚቻል እናሳይበት አመት ይሁንልን። አገራችንን ሰላም ያድርግልን። በፍቅር በአንድነት በደስታ ሁላችንም ተያይዘን አገራችንን እኛ ስንያያዝ እኛ ስንዋደድ አገራችንን ከፍ ማድረግ እንችላለን።
የህፃናቱ አበባየውሽ ዝማሬ መሰናበቻችን ይሆንናል። ከዚያ በፊት ግን እንዲህ ያለው መድረክ ባህልና ማንነትን በማወቅ ረገድ ለትውልደ ኢትዮጵያውያን ታዳጊዎች ያለውን ፋይዳ ከፌስቲቫሉ አዘጋጆች መካከል አንዱ የሆነው የሰንሰለት መልቲሚዲያ ባልደረባ ቴዎድሮስ ለገሰ እንዲያጋራን ይሁን።
ይሄ በጣም ደስ የሚል ነገር አይታቸው ከሆነ ወደ 30 የሚሆኑ ህፃናቶች ናቸው ለዚህ በዓል የመጡት። እነሱ በደንብ ይገልጹልሃል። ግን የግዴታ ተተኪ ያስፈልጋል እዚህ ሀገር ላይ ባህላችንን ወደፊት የሚረከብ እነዚህ አመት ባሎቻችንን የተለያዩ ዝግጅቶቻችንን የሚያስቀጥሉ ወጣቶች ያስፈልጋሉ። በእርግጥ በጣም እዚህ ሀገር ያሉ ወጣቶች በጣም ደስ ነው የሚሉት ለባህላቸው። አሁን ደግሞ ከስር እነዚህ የምታያቸው ህፃናቶች ተተኪ ሆነው እንደዚህ በደመቀ ሁኔታ ሲያከብሩ ፋሽን ሾው አመት ባሉን አመት ባል ሲያስመስሉት ማየት በጣም አስደሳች ነገር ነው። ይሄ እንደ ሀገር እነዚህ ሰዎች አምባሳደር ናቸው ለሀገራቸው። አሁን ሜሩ ይመጣል፣ ብዙ ነጮች አሉ፣ አስተማሪዎች አሉ። እነሱ ሁሉ በተሰበሰቡበት የኢትዮጵያን ባህል ከልጅነታቸው ጀምሮ ወጣቶቹ ትላልቆቹ በጋራ እንደዚህ ስንዘምርበት ደስ ይላል። የሀገር አምባሳደር መሆን ማለት ይሄ ነው።
በመላ አድማጮቻችን መልካም አዲስ ዓመት ይሁንላችሁ። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
ተከታዩ ዝግጅት ደግሞ እንለፍ። በቅርቡ የወጣ አንድ መጽሐፍን ወደምንቃኝበት መሰናዶ ነው የምናልፈው። ደረጀ ለዛሬ እንግዳ አርገ የጋበዝክልን የምጣኔ ሀብት ባለሙያ የሆኑትን ዶክተር ጉቱ ቴሶ ነው።
ልክ ብለሻል። ከዶክተር ጉቱ ጋር በነበረን ቆይታ አዲሱ ትውልድ የምጣኔ ሀብት ቀውስ ባለበት በዚህ ዘመን በራስ መተማመንን ከመፍጠር አንስቶ ቋሚ ንብረትን ለማፍራት ምን አይነት ሂደት ውስጥ ማለፍ እንደሚገባው የሚያስተምር መጽሐፍ ማዘጋጀታቸውን ገልጸውልኛል። ትውልድን በምጣኔ ሀብት ማጀገን የሚለው መጽሐፍ ከዩቲዩብ የንባብ ድጋፍ ጋር በአማርኛና በአፋን ኦሮሞ መዘጋጀቱን ተናግረዋል።
በተለይ ወደ አዲስ አመት ስንሻገር ለሀገሪቱ ወጣት ብርሃንን የሚያሳይ አብዮት ማምጣት ይኖርብናል ያሉት ዶክተር ጉቱ በተለያዩ ዩኒቨርሲቲዎች የማስተርስና የፒኤችዲ ተማሪዎች አስተማሪ ሲሆኑ በአውሮፓ ህብረት የአደጋ ስጋት ኮሚሽንም አማካሪ ናቸው። የኦሮሚያ ኢኮኖሚስቶች ማህበር ፕሬዝዳንት ሆነውም ያገለግላሉ። ደረጀ ካንተ ጋር ወዳደረጉት ቆይታ እንለፍ።
ዶክተር ጉቱ መጽሐፋቸው ከሳይንስና ከምጣኔ ሀብት ተጨባጭ ሁኔታዎች እንዲሁም ምሳሌ የሚሆኑ በኢትዮጵያና ከሀገር ውጭ ያሉ ባለሙያዎችን ታሪክ በመዳሰስ የተዘጋጀ መሆኑን በመግለጽ ተከታዩን ነግረውናል።
መጽሐፉ ትውልድን በምጣኔ ሀብት ማጀገን የሚል ነው። የሚያወራው ደግሞ ሀገር ውስጥ ያለው እሱ ትውልድ እንደዚህ የምጣኔ ሀብት ቀውስ ባለበት ጊዜ በራስ መተማመንን ከመፍጠር አንስቶ ቋሚ ንብረትን ለማፍራት ምን አይነት ደረጃ ምን አይነት ሂደት ውስጥ ነው ማለፍ አለበት የሚለውን ነገር ከሳይንስ ከምጣኔ ሀብት ንድፈ ሀሳብ አንስቶ ተጨባጭ የብዙ ሰዎችንም ተሞክሮ እስከ መዳሰስ ድረስ የሚያስተምር መጽሐፍ ነው።
መጽሐፉን ማዘጋጀት ያስፈለገበትንም ዓላማ እንደሚከተለው ያስረዳሉ።
አሁን በሀገራችን ስራ አጥነቱ ከልክ በላይ ሆኗል። የኑሮ ውድነቱ ከልክ በላይ ነው። ምርትና ምርታማነት ከየትኛውም ጊዜ ይልቅ በጣም የወረደበት ሁኔታ ነው ያለው። ስለዚህ የአብዛኛው የሀገራችን ነዋሪ ኑሮ ወደ ታች እያሽቆለቆለና ወደ ታች እየወረደ የሄደበት ሁኔታ ነው ያለው። አሁን ወጣቱ ስራ ማጣቱ በዚህ ከቀጠለ አደገኛ ነገር ነው ይዘን ይመጣው መግባቱ እንኳን ከባድ እስከሚሆን ድረስ ለኢንቨስትመንትም ለማህበራዊ አገልግሎትም ለሌሎች ነገሮች ላይ ከባድ ሊባል የሚችል ተግዳሮትን ይዞ ሊመጣ ስለሚችል ይህንን ትውልድ እንዴት አድርጎ በራስ መተማመን ፈጥሮ የስራ ባህሉን አድሶና አጉልብቶ ከትንሽ ነገር ጀምሮ ሰርቶ የተሻለ ምጣኔ ደረጃ ላይ መድረስ ይችላል የሚለውን ነገር የሚያስተምር ነው።
የመጽሐፉን ይዘትና ዝግጅትን በሚመለከት ዶክተር ጉቱ ይህን ብለዋል።
ይህ መጽሐፍ ወደ 13 ምዕራፎች ነው ያሉት። እነዚህ ወደ መጀመሪያው ምዕራፍ አካባቢ የአዲሱ ትውልድ ወይ ደግሞ ወጣት በዓለም ዙሪያ አሁን ባለንበት 21ኛው ክፍለ ዘመን የት ላይ ነው የሚገኘው? ምንድን ነው የሚያስበው? ምንድን ነው የሚፈልገው? ከማህበራዊ ድህረ ገጽ፣ ከቴክኖሎጂ፣ ከተለያዩ ነገሮች ከማልማት የተነሳ የት ነው ያሉ የሚለውን ነገር ወደ እኛ ሀገር አስቶ የሚያሳይ ነው። ከዛ በመቀጠል በሀገራችን በባህላችን ወይ ደግሞ እነዚህ ከሶሻሊ እኛ አህል ወጣት የት ጋር ያለው ነገታ ስርዓት አለ፣ ሃይማኖቶች አሉ፣ ሌሎች ባህላዊ ሌሎች ነገሮች አሉ እና ወጣት የትኛውን ስፔስ ኦኩፓይ ያደርጋል የሚለውን ነገር ያሳያል። ከዛ የኢትዮጵያ ወጣቶች ምን አይነት ተግዳሮቶች ውስጥ እንዳሉት የሚያስት ነው። እንግዲህ ከትምህርት ጥራት በማጣት ጀምሮ እስከ ስራ አጥነት ድረስ ምን አይነት ዘርፈ ብዙ ችግሮች ውስጥ አሉ የሚለውን ነገር የሚያስተምር ነው።
ዶክተር ጉቱ የኢትዮጵያ ወጣቶች አሉባቸው ያሏቸውን ዋና ዋና ችግሮች በመዘርዘር የትውልዱን የሥራ ባህልና ተነሳሽነት የሚገነባና መፍትሄ አመላካች መጽሐፍ ማስፈለጉን ይገልጻሉ።
የትምህርት ጥራት የለም፣ የስልጠና ቦታ የለም፣ እንደዚሁ ከበሽታ ጋር ከሀገር መኮብለል፣ የፖለቲካ መሳሪያ ከመሆን ከነዚህ ሁሉ ጋር ተያይዞ ብዙ ዘርፈ ብዙ ችግር ውስጥ ነው ያለው የሚለውን ነገር ወጣቱም እንዲረዳ ደግሞም እንዲረዱ ፖሊሲ ሜከሮችንም እንዲረዱ የሚያስተምር ነው። ግን ከዛ በኋላ ደግሞ ምን አይነት እድሎች ሳሉ እንደ ኢትዮጵያ በጂኦፖለቲካል ኢትዮጵያ ጥሩ የሚባል ሎኬሽን ላይ ነው የምትገኘው፣ በምስራቁ እና በምዕራቡ ዓለም፣ በሰሜኑ እና በደቡቡ ዓለም እና ለኢኮኖሚ፣ ለማህበራዊ ለውጥ፣ ለስልጣኔ፣ ለቴክኖሎጂ፣ ለብዙ ነገር ኢትዮጵያ የተሻለ ሎኬሽን ላይ ነው የምትገኘው። የተፈጥሮ ሀብቷ፣ ወጣት በኃይል መኖሯ፣ አየር ንብረቷ ከኢትዮጵያ አየር መንገድ ጋር ከኢትዮጵያ በዓለም ደረጃ ካላት እውቅና በአፍሪካ ካላት ደረጃ አንጻር ትልቅ የምጣኔ ሀብት ለውጥ ሊያመጣ የሚችል ፖቴንሻል ነው ያለ ነው እና ያ ሁሉ ዘፈብሱ ችግርም ቢኖር ተስፋ የሚያስቆርጠን ነገር አይደለም የሚሉትን ነገሮችን ያስተምራል። ከዛ በኋላ ነው እንግዲህ የስራ ባህላችንን እንደገና አማራጭ የገቢ ምንጮችን ማጎልበት፣ የቁጠባ ባህልን ማዳበር፣ ወጪን መቀነስ፣ ራስን ከዕዳ መጠበቅ፣ አብሮ መስራት፣ የምንሰራቸውና የምናገኛቸው ነገሮችን ወደ ቋሚ ንብረት መለወጥ የሚችሉትን እና ጠለቅ ያሉ ማህበራዊ ሃይማኖታዊ ከትቦን የያዙና ወደኋላ እንድንቀር ያደረጉንን ነገሮች ሁሉ በግልጽ አውርቶ እንዴት አድርጋ ከዛ መውጣት እንችላለን የሚለውን ነገር የሚያስተምር ነው። በእድር ወይ ደግሞ ሰው ስሞት በድግስ በበዓላት በምናምን የምናወጣቸው ወጪዎች እና ጠርንፎን የያዙ በሶሾ ካልቸራል ነገር ሁሉ አውጥተው በምጣኔ ሀብት በምጣኔ ሀብት ቲዎሪ እንዴት ይታያሉ? ከነዚህ ነገሮችን ሰብረን መውጣት እንዴት ነው እንደሚችለው? ሌሎች ሀገሮች እንዴት አድርጎ ነው ከዚህ ሰብረው የወጡት? በግለሰብ ደረጃ፣ በቤተሰብ ደረጃ፣ በሀገር ደረጃ የሚሉትን ነገሮችን እንግዲህ አንድ ላይ ይዞ የሚያስተምር መጽሐፍ ነው።
ባለሙያው ወጣቱን ትውልድ ተብትበው የያዙት የአስተሳሰብና የባህል ችግሮችን በማስወገድ ካሉበት ችግር እንዴት ማላቀቅ የሚቻልበትን መንገድ የሚያመላክትና የሚያወያይ መጽሐፍ መሆኑን ገልጸዋል።
በእድር ወይ ደግሞ ሰው ስሞት በድግስ በበዓላት በምናምን የምናወጣቸው ወጪዎች እና ጠርንፎን የያዙ በሶሾ ካልቸራል ነገር ሁሉ አውጥተው በሚጣኔ ሀብት ረጭ በሚጣኔ ሀብት ቲዮሪ ይታያሉ። እነዚህ ነገሮችን ሰብረን ለመውጣት እንደሚችለው እንደሚችለው ሌሎች ሀገሮች ቤት አድርጎ ነው ከዚህ ሰብሮ የወጡት። በግለሰብ ደረጃ፣ በቤተሰብ ደረጃ፣ በሀገር ደረጃ የሚሉትን ነገሮችን እንግዲህ አንድ ላይ ይዞ የሚያስተምር መጽሐፍ ነው።
መጽሐፉን በትምህርት ቤቶች እንደ መማሪያና እንደ ማስተማሪያ መጠቀም የሚቻልበት ሁኔታ መኖሩንም ጸሐፊው ተናግረዋል።
እንደ መማሪያ እንደ ማሰልጠኛ የምንጠቀም ነው። እንደገና በክፍል ደረጃ እንኳ በዩኒቨርሲቲ ደረጃ ልጆቻችን ከዩኒቨርሲቲ ከመውጣታቸው በፊት ቤዚክ ስኪልስ ወይ በስነ ልቦና አይምሮ ዝግጅት እንኳ ይዞ እንዲወጡ የሚረዳ መጽሐፍ ነው።
መጽሐፉ ለወጣቶቹ ምን አይነት ምክር ነው የሚለግሰው? አንድ ወጣት ይሄን መጽሐፍ በማንበብ ምንድን ነው ሊያገኘው የሚችለው ጥቅም?
ያው በጣም ጥሩ። እንግዲህ መጽሐፉ ከመጀመሪያው ጀምሮ የሚመክረው ነገር ምንድነው? ስለመለወጥን ነው የሚያወራው። አንዳንድ ጊዜ ሁኔታዎች ላይቀየሩ ይችላሉ። ፖለቲካ ውስጥ ይረጋጋ ብቻኔ አብቶ ሲረጋጋ ብለን የምንጠብቅ ከሆነ ነገሮች በአጭር ጊዜ ላይቀየሩ ይችላሉ። አንዳንዱ ደግሞ ከፍታ ሊያንስና ለአካል ጉዳተኛ ነኝ እንደዚህ ነው የሚሉ ብዙ ነገሮች በሰው ህይወት ዙሪያ ተግዳሮት የሚፈጥሩ ነገሮች አሉ። እነዛ የምንቀይራቸዋል የማንቀይራቸዋል? አብዛኞቻችን ነገር ውስጥ ይቀየር ነው የምንጠብቀው። ራሳችንን መለወጥ የሚለው ራሳችን መቀየር፣ አስተሳሰባችንን መቀየር፣ መንገዳችንን መቀየር የሚለው ነገር ላይ ትልቅ ምክር ነው የሚሰጠው። እንደነ ሄለን ኬለር አይነት ምሳሌ ወስደን በዓለም ዙሪያ እናየዋለን። መስማት የተሳናት እንደዚህ እንደው ማየት የተሳናት እንዴት አድርጋ የዓለማችን ተጽዕኖ ፈጣሪ እንደሆነች አይነት ኪገራ ድረስ ጆሮ ሲከፈት ብላ አልጠበቀችም። ግን ባላት ነገር ራሷ መስተሳሰቧን ቀይራ ወደ ተጽዕኖ ፈጣሪነትና ለውጥ ወደ ማለት ሄዳለች። ስለዚህ ወጣቶቻችን ይሄ ካልተሟላ ይሄ ካልተደረገልኝ እንደዚህ ካልሆነ ይሄ ነው ያለው የሚለው ነገር ወጥቶ መለወጥ የሚችሉት ከለወጡ በኋላ ለይ ነው። ግን ራሳቸውን መለወጥ ብሎ ለምሳሌ ስራን ከመናቅ የስራ ባህልን ከማዘንበ በቀን 24 ሰዓት መስራት፣ በአመቱ 365 ቀን አንዲት ቀን ሳትባክል ለመስራት ለመድረስ ለመድከም በላባቸው ለመኖር ይሄ በአቋራጭ መልማት ነው። ሙስና በክረሰብ ከድነት አሁን ትውልዱ በዚህ ተወጥቷል። ከዛ ውስጥ ወጥቶ አስተሳሰብንና ዲጂታል ለውጦ በፊት መራበር እንዲችል የሚሉ ነገሮችን የሚመክር ነው። እና የስራ ባህላችን እንዴት ለውጣሉ፣ ያገኙትን እንዴት አድርጎ ይቆጥቡታል፣ እንዴት አድርጎ ያስቀምጡታል፣ ከጊዜያዊ ኢንጆይመንት ይልቅ ነገ የተሻለ ካፒታል ደረጃ ለመድረስ እንዴት አድርጎ የሀብት አጠቃቀማችን እንዴት አድርጎ ይጠቀሙታል የሚለውን የተጠቀሙትን ስራ ከትንሽ ነው ምጀሩ ከዚህ ነው ምጀምሩ። በአለማችን ላይ ትልልቅ ደረጃ የደረሱትን ብዙ ሰዎችን ምሳሌ ወስዳል። ለቢልጌት እናነሳለን፣ እንደዚሁም ስለ አሊባባ እናነሳለን። በሀገራችን ደግሞ ትልልቅ ባለሀብቶች አሁን በትልቅ ደረጃ ለሚገኙትን ሁሉ አንስተን ከየት ነው የጀመሩት፣ ምን አይነት ሂደት ውስጥ ያለፉ፣ እንዴት አድርጎ ነው እዚህ ደረጃ መድረስ አለ የሚሉትን ነገሮችን የሚመክር ነገር ነው።
መጽሐፉ የተዘጋጀው በእርሶ ነው? በተቋም ነው? በምንድን ነው መጽሐፉ አሁን እኛ እያሉ ስለሚናገሩ ብዬ ነው።
መጽሐፉ የተዘጋጀው እኔው ነው ያዘጋጀሁት። ኦተሩ በእኔ ስም የተዘጋጀው ነገር ግን ብዙ ዩኒቨርሲቲዎች አስተዋጽኦ አለበት። የአዲስ አበባ ዩኒቨርሲቲ፣ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ የአረማያ ዩኒቨርሲቲ ያሉ ምሁራን ጋር አውርተን ቻፕተር ባይ ቻፕተር አውርተንባቸው ይሄ ቢጨመር ይሄ ቢቀነስ እንዲ ደግሞ ቢሆን ቢዳብር እንደዚህ ለውጥ ሊያመጣ ይችላል የሚለው የብዙ ሰዎች አስተዋጽኦና ኮንትሪቢሽን አለ። የብዙ ሰዎች ኤዲሽን አለ። ፕራይመሪሊ ግን መጽሐፉን የጻፍኩት እኔ ነኝ። እንግዲህ ላለፉት 20 ዓመታት ካጠናኋቸው፣ ካየኋቸው፣ ካኖርኳቸው ከህይወትም ተሞክሮ አንስቼ ለዚህ ሀገር ለዚህ ትውልድ አሁን ባለንበት ነባራዊ ሁኔታ ይመጥናል ብለን ያዘጋጀ ነው።
ካለው የንባብ ልማድ ለውጥ ጋር ምን ያህል አንባቢ ነው ይሆን? ዶክተር ጉቱ መጽሐፉ በምሁራን ምክርም ጭምር የተዘጋጀ በመሆኑ ከዝግጅቱ ጋር የናሙና ጥናቶች መደረጋቸውን ገልጸውልናል።
ይሄ መጽሐፍ አንዳንድ ልቦና ስነ ልቦና ነገር ነክ ነገሮችን ስላሉ በራሱ ሰውን ለማንበብ ይችላል ብዬ ጠብቃለኝ። አስነብበን የተወክንሽ ሰርቬ አድርገናል። ስለዚህ ወጣቱ ሳይሰለች ሳይደክም ማንበብ መቻል አለበት። የተማረውን ከዛ ውስጥ የሚያገኘውን ነገር ደግሞ ለስራ ላይ ለማዋል ቁርጠኝነት ያስፈልጓል። ስላነበበ ላይለወጥ ይችላል፣ ሊተገብሩ ይገባል። የምንፈልገው ነገር ምንድን ነው? በመጽሐፍ ብቻ ሳይሆን ብዙሃን መገናኛና ዩቱብ ቻናል ልጅ ብቻ ለማስተማር ብለን ከፍተናል እና በአማርኛና በኦሮምኛ የተወሰኑትን እንደውም ማስተማር ጀምረናል። አንድ ነው ሁለት ወር ሆኖናል። እና እንግዲህ ማንበብ እንኳን የሚሰለቸው ሰው ቢያንስ ቢያንስ ቴክኖሎጂ ጋር የታረቀ ከሆነ ከዩቱብ ላይ 20 ደቂቃ 30 ደቂቃ እያነበበ ነው እያዳመጠ እያየ የሚጠቅመው ነገር ሊያገኝ ይችላል እና ሳይሰለቹ ማንበብ መጠየቅ የተሻለ እውቀት ደግሞ የሚጠቅሙትን በዛው ዘርፍ ደግሞ ሌሎች መጽሐፍትን ማንበብ ይችላሉ። ትልቅ ተሞክሮ ያላቸው ሰዎችንም ስም ስለሚያነሳ እነዚህ ሰዎች ጋር እንኳ ሄደው ስቲም እንዲያጋራን አፈልፈለን ገፊፈን ይቀርን ቢሉ ወጣቱ በእርግጠኝነት የተሻለ ህይወት ወደና ላይ መሆን ይችላል ብዬ ተስፋ አረጋለሁ።
በአማርኛና አፋን ኦሮሞ ቋንቋዎች የተዘጋጀው መጽሐፍ መሆኑንም ዶክተር ጉቱ ገልጸዋል። የራሳቸውን የግል ስራ ልምድና አገልግሎት እንዲነግሩን የጠየኳቸው ዶክተር ጉቱ ራሳቸውን እንደሚከተለው ይገልጹታል።
እኔ አሁን በተለያዩ ዩኒቨርሲቲ የማስተርስና የፒኤችዲ የምጣኔ ሀብት ተማሪዎችን አስተምራለሁ። የአዳማ ሳይንስ ቴክኖሎጂ፣ በአርሲ፣ በሀረማያ፣ በአምቦ ናይጀርስ ሰበስ ባሉት ዩኒቨርሲቲዎች አስተምራለሁኝ። ከዛ በመለስ ደግሞ በአውሮፓ ህብረት የአደጋ ስጋት አመራር ኮሚሽን አማካሪ ነኝ። በአውሮፓ ህብረት ይሄ ነው አሁንም ይሰራ።
ይሄን መጽሐፍ ለመጽሐፍ ምን እንዳነሳሳውት እንዲነግሩኝ፣ ለምሳሌ አሁን የተመለከቱት የወጣቱ ስዕል በስራጥነት በምን አሃዝ ተጠቅመው የሚነግሩኝ ከሆነ ምናልባት እሱን ምን እንዳነሳሳውትም ጭምር ለማወቅ ነው።
ወደዚህ መጽሐፍ ወደዚህ አይነት ይዞታ ያለው መጽሐፍ ለመጽሐፍ ያነሳሳኝ አንደኛ የሀገራችን ደረጃ ያሉ ወጣቶች ስራን ከመስራት በተለይ ያገኙትን ስራ በታታሪነት ከመስራት እንደገና የስራ ባህላችን ሰው የአስፋልት ሲሰራ ምንጣፍ ሲሰራ ቻይና የቀጠረተኛ ከሀገራቸው ኢንጀስት መሆን አግኝት የደረሱበት ኢንዱስትሪያል ፓርክ ተቀጥሮ አባይ ገዝቶ ሰርቶ ለመለወጥ ያነሳሽነት በጣም የወረደ መሆኑ በዩኒቨርሲቲ የምናስተምራቸው ነገሮች ሁሉ እውቀትን የሚሰጥ እንጂ ክህሎትን የሚሰጥ ልምድን የሚሰጥ ካለመሆኑ እና ያሉን ብዙ ነገሮች እያሉን ግን ተጠቅመን ራሳችንን መለወጥ አለመቻላችን ሰፊ ግብርና መሬት ግብርና መስራት የሚጠብቅ የለ ብዙ ጥቃቅምና አነስተኛ ላይ ተሰማርተ ራሳችን መለወጥ የምንችል በኢትዮጵያ ብዙ ነገሮች አሉ። እያለ ለመስተማራችን ብዙ ችግር በጣም ፈቃደኛ አይደለም። ከዚህ ሀገር ከነስም አረብ ሀገር በምናቅቀው የባህር ውስጥ ሰምቶ የሚቀሩ እነዚህ ሁሉ ሲታዩ እንዴት አድርገን ነው እንግዲህ የወጣቱ አይምሮ መቀየር አለበት፣ ግን ዋርድ ሊቲንግ ግን እንዴት አድርገን ነው መቀየር አለብን የሚለውን ነገር አንዱ ለዚህ ያነሳሳኝ ነው።
ዶክተር ጉቱ ይህን መጽሐፍ ለማዘጋጀት ካነሳሳቸው ምክንያቶች መካከል በየመንገዱ ዳርና ሰፈር ያለ ስራ ቆመው የሚታዩ ወጣቶች ሁኔታ መሆኑንም ገልጸዋል።
የሚገርመው ነገር በአዲስ አበባ ዙሪያ መገናኛ የሄደ ዶሮ አካባቢ የሄደ ሰፈታን የሄደ ድራይ የተገጣፉን የሄደ አሸዋ ነው የሚመስሉ አትሱቱ አሸዋ ቀን ስራ ስራ ሲባል የማይፈልግ ነው የሚደርሰው። 500 ብር 600 ብር ካልተከፈለ ይላል። እሱ ካልተከፈለ ቀኑ ሙሉ ነው ሙሉ ቆሞ የሚውለው እና ይህን ነገር እንዴት አድርገን ነው መለየት የምንችለው የሚለውን አይምሮ ላይ መስራት አለብን፣ ልቦናው ላይ መስራት አለብን። አብዮት በሚባል ደረጃ አንድ ነገር ካልተጠቀስን በስተቀረ ፊታችን ያለው ነገር ጨለማ እንጂ መልካም ነገር አይታይ። አመት ብቻ ነው እንግዲህ በዚህ ሀገር ሁሉም እንደሚያውቀው አመጣ ብቻ ነው ነገር ብቻ እንዲተጠቀስለት ነው ወጣቱ የሚጠብቀው። ፖለቲካሊ ነው ሞቲቬትድ የሚሆነው እንጂ ኢኮኖሚካሊ ሞቲቬትድ መሆን አይፈልግም ያለ ይህን መቀልበስ ይቻላለ። ይህን ሁሉ ግብረ ኃይል ወደ ስራ ማካፈል ይቻላለ። ወደ ራሱ ተመልክቶ የሚጠርች መለወጥ ይችላሉ ሚንዜር ያለ የሚለው ማየት እንዲችል ማድረግ አለብን ከሚለው ነገር ነው እንግዲህ የተነሳሁት። አሁን የአርቲስት ተጫሉ ሁንዴሳ ሞት ሲዘኝ ምን አይነት ውድመት እንደመጣሁላችንን የምናስታውስ እንደዚህ አይነት ውድመት እንዲደገም አንፈልግም። በኢትዮጵያ በወጣቶች እንቅስቃሴ ጊዜ ኢህአዴግን ለመለወጥ ምን ያክል ወጣቶች እንደተዋ ምን ያክል ወጣቶች አስፋልት ላይ እንደዋሉ እናውቃለን። ከዚህ አይነት ልቦና ያመጠን ልቦናው አውጥተን የስራ ይነውት ምጣኔ ሀብት ድገት መንገድ ላይ ማሰለፍ አለብን የሚለው ሁልጊዜ ውስን ስለሚከነትነኝ ለተማር የተማርኩት ነገር መለወጦች አላለበት። የሀገር የሚያሳዝነው ነገር ሰው ግብርና ተምሮ ፖለቲካ ነው የሚጽፈው፣ ሰው ሶሲዮሎጂ ተምሮ ልቦለድ ነው የሚጽፈው፣ ወይ ደግሞ ዲክሽነሪ የሚጽፈው። እዚ መንግስት ለቶን ያስተማረ በተማርኩበት ዘርፍ ሀገሪቷን እንዲረዳለ እንዳግብ ነው። ስለዚህ በተማርኩት እውቀት በቀሰምኩት እንዴት አድርጌ በዚህ ትውልድ ላይ ደግሞ ተጽዕኖ መፍጠር አለብኝ የሚለውን ደግሞ ስላለ እነዚህ ተደምሮ ነው እንግዲህ ወደዚህ መጽሐፍ እንዲጽፍ ያነሳሳኝ።
ትውልድን በምጣኔ ሀብት ማጀገን የሚለውን መጽሐፍ ያዘጋጁትን ዶክተር ጉቱ ቴሶን አመሰግናለሁ።
እኔም አመሰግናለሁ ስለሰጣችሁ ይድል።
Gate, che ci sono per te.
ሄነሽ ግርማ በኦሮሚኛ እንቁጣጣሽ ሽኖዬ እያለች ተጫወተችውን ዜማ ነበር ቀደም ሲል የጋበዝናችሁ። እየተከታተላችሁት ያላችሁት የመስከረም 1 2015 ዓመተ ምህረት የአዲስ ዓመት ልዩ መሰናዷችንን ነው።
መስከረም ወር አዲስ የዘመን መለወጫ ከመሆኑም ባሻገር በተለይ ለተማሪዎች ደግሞ ልዩ ትርጉም አለው። ተማሪዎች ከወራት ረፍት በኋላ ወደ ትምህርት ቤት የሚመለሱበት በአንድ እርከን ከፍ ብለው በአዲስ ክፍል ትምህርት የሚጀምሩበት ወቅት ነው።
ልክ ነህ። ድሮ ታዲያ ተማሪዎች ወደ ትምህርት ቤት እንዲመለሱ ሲደረግ በተለይ አዲስ አበባ ውስጥ ማስታወቂያው በጋዜጦች ላይ ይታተሙ ነበር። ለምሳሌ ብርሃንና ሰላም ጋዜጣ በ1924 ዓመተ ምህረት ይዞት የወጣው ማስታወቂያ እንዲህ ይነበባል። የዳግማዊ ምኒልክ ተማሪ ቤት፣ የተፈሪ መኮንን ተማሪ ቤት እና የቅዱስ ጊዮርጊስ ተማሪ ቤት ስለ ረፍት ተዘግተው ስለቆዩ አሁን ዘመን ሲለወጥ ለአዲስ ዓመት በመስከረም 3 1924 ዓመተ ምህረት ይከፈታሉና በዚሁ በተወሰነው ቀን አስተማሪዎችና ተማሪዎች ስራቸውን እንዲጀምሩ እናስተውቃለን።
እንግዲህ በወቅቱ የነበሩት የትምህርት ቤቶችና የተማሪዎች ቁጥር እንደአሁኑ እጅግ ከፍተኛ አልነበረም። የመገናኛ መንገዶቹም እንደአሁኑ አልበዙም። አሁን ተማሪዎችና መምህራን ከትምህርት ቤቶቻቸው ጋር በተለያዩ መንገዶች ቀጥታ ግንኙነት ያደርጋሉ። በዚህ አጋጣሚ ለተማሪዎች መልካም የትምህርት ዘመን እንዲሆንላቸው እንመኛለን።
በዚሁ ወደ ዩናይትድ ስቴትስ በድጋሚ ወደሚመለሰን መሰናዶ ነው የምናልፈው። ድንበር የለሽ የሐረር ልጆች የተሰኘ ማህበር የተቋቋመበትን 3ኛ ዓመት አስመልክቶ በቨርጂኒያ ግዛት ያካሄደውን ዝግጅት የሚያስቃኝ ነው። ባለፈው ሳምንት ቅዳሜ አሌክዛንድሪያ ቨርጂኒያ ውስጥ 3ኛ ዓመታቸውን ያከበሩት ድንበር የለሽ የሐረር ልጆች በኢትዮጵያ ሐረር ውስጥ ለሚገኙ የአንደኛ መለስተኛና ሁለተኛ ደረጃ ትምህርት ቤቶች የሚሰጡትን ድጋፍ አጠናክረው መቀጠላቸውን ገልጸዋል። የአሜሪካ ድምጽ ያነጋገራቸው የማህበሩ ቦርድ አባላት የመጠጥ ውሃ ጉድጓዶችን ያስቆፈሩ፣ ኮምፒውተርን ጨምሮ ሌሎች የትምህርት መርጃ መሳሪያዎችን እየላኩ መሆኑንም አስረድተዋል። በዝግጅቱ የገቢ ማሰባሰቢያ ፕሮግራሞች የተካሄዱ ሲሆን ተጋባዥ ምሁራንም የማህበሩ አገልግሎት ስለሚጠናከርበት ኢትዮጵያውያን ተማሪዎችና ትምህርት ቤቶች የበለጠ መርዳት ስለሚቻልበት ከያሉበት ሆነው ሙያዊ አስተያየቶቻቸውን ሰጥተዋል። ከተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የመጡ የሐረር ልጆችም የዝግጅቱ ታዳሚ ነበሩ። ደረጀ እንግዲህ በስፍራው ተገኝተ ያጠናከርከውን ዘገባ ሰምተን እንመለስ።
በልሽ የሐረር ልጆች ማህበር በሐረር ከተማ በሚገኙ ትምህርት ቤቶች ላይ ከፍተኛ የሆነ የልማት ስራን እየሰሩ ነው ያሉት። በስድስት ትምህርት ቤቶች ጥልቅ የውሃ ጉድጓድ አስቆፍረዋል። ሐረር እንደሚታወቀው የውሃ ችግር ያለበት ከተማ ስለሆነ አሁን ካለው የጤና ችግር አንጻር ህፃናት ጤናቸው ተጠብቆ እጃቸውን ታጥበው ውሃም አግኝተው ወደ ትምህርት ቤት እንዲገቡ የሚያስችል ስራ እየሰሩ ነው ያሉት። ጥልቅ የውሃ ጉድጓድ ቁፋሮ በስድስት ትምህርት ቤቶች እያካሄዱ ነው የሚገኙት። ሌላው በሐረር ከተማ ለሚገኙ እና በአካባቢው ለሚገኙ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች መገልገያ የሚሆን ላፕቶፖችን ሰጥተውናል። እሱንም ተረክቤ
ባለፈው ዓመት ይህን ምስክርነት የነገሩን በሐረር ከተማ የሚገኙት የማህበሩ ተወካይ መምህር ፈቃዱ ተሰማ ነበሩ። ከነዚህ ፕሮጀክቶች በስተጀርባ ያሉት የድንበር የለሽ የሐረር ልጆች ማህበር አባላት ስራቸው በዚህ ያበቃ ሳይሆን ገና መጀመራቸው መሆኑን ይገልጻሉ። በዚያ መሰረት ባለፈው ቅዳሜ 3ኛውን ዓመታዊ ስብሰባቸውን እዚህ ዩናይትድ ስቴትስ ቨርጂኒያ ውስጥ አካሂደዋል። የማህበሩ ቦርድ አባል አቶ ዮሐንስ ደምሴ ስለ ለቱ ዝግጅት አላማ ይህን ነግረውናል።
እንደገና በአዲስ ያቋቋመው የድንበር የለሽ የሐረር ማህበር 3ኛው አመታዊ ስብሰባ እና አላማው አንደኛ ድሮ የተለያዩ የሐረር ልጆችን ለማገናኘት ሲሆን፣ ሁለተኛው ደግሞ ሐረር ውስጥ በትምህርት ቤት ደረጃ እና ውሃ ጉድጓድ በማስቆፈር እስከዛ የተሰራውና ወደፊት ደግሞ ልንሰራ ያሰብናቸው ነገሮች የምንነጋገርበት።
ሚኒሶታ ለዚሁ ዝግጅት ወደ ቨርጂኒያ የመጡት የማህበሩ ቦርድ አባል አቶ ሙሉጌታ አራያ የውሃ ጉድጓዶቹን በሚመለከት በፕሮጀክት መሪነት እንደሚሳተፉ ነግረውናል። ስለ ዝግጅቱ አላማ ተጨማሪ ማብራሪያም ሰጥተዋል።
የዛሬው ዝግጅት የሐረር ተወላጆችን ለማሰባሰብና የዚሁ የድርጅታችንን አላማ ተረድተው በምናደርገው ተሳትፎ ውስጥ እንዲሳተፉ ለማድረግ በይበልጥም ደግሞ የውሃው ፕሮጀክት ሰፋ ያለ ጥናት የሚጠይቅ እና ገንዘቦችን ስለሚጠይቅ እያንዳንዱ የሐረር ተወላጅ ሌላውም ኢትዮጵያዊ ይሆን በዚህ ሁኔታ ላይ ተሳትፎ እንዲያደርግ ለማበረታታትና ለመቀስቀስ ታለመ አላማ ነው።
እና ምንድነው ስካውን ያደረጋችሁት? ማህበሩ ከተጀመረ ጊዜ ጀምሮ ምንድነው የተደረገው?
ስካውን የተለያዩ ነገሮችን አድርገናል። በመጀመሪያ የውሃ ጉድጓድ ቁፋሮ ተለያዩ ትምህርት ቤቶች አድርገናል። ስካውን በዘጠኝ ትምህርት ቤቶች ውስጥ ቁፋሮ ተጀምረዋል። በመንፈሳዊ ትምህርት ቤት፣ በሎራስ መኮንን ትምህርት ቤት፣ በጠላላምባ አቦከ ጀግኖች፣ እነዚህ ትምህርት ቤቶች ተጠናቀዋል። አንዳንዶቹ ደግሞ ስራው ተጠናቆ ፓምፕና ሌሎች እቃዎችን የማስገባት ሁኔታ ብቻ የሚጠብቁ ናቸው ያሉት።
ምንድነው የውሃ ጉድጓድ ሲባል ምንድን ነው?
ሀረር የብዙ ጊዜ የውሃ ችግር ያለባት ከተማ ነች። እኔ ከልጅነት የጀመረ የማስታውሰው ሁኔታ ነው እና ይህ ሁኔታ ሊጀመር የቻለው በአንደኛው ትምህርት ቤት ወይዘሮ ሽመቤት ትምህርት ቤት ውስጥ የሲሎም ኢትዮጵያ የሚባል የበጎ አድራጎት ድርጅት የሆነ ነገር ለመስራት ሄደው አንድ ወጣት ልጅ ይወድቃል፣ አምሮ ጽፎ ይወድቃል እና ፓስተሩና ባለቤቱ ያንን ልጅ ሆስፒታል ሲወስዱ በዲሃይድሬሽን ያ ሁኔታ እንደተፈጠረ ስለተገነዘቡ ወዲያው ኢሚዲየትሊ ያን ጉድጓድ ማስቆፈር አለብን ብለው ያንን ጉድጓድ ለሽመቤት ትምህርት ቤት አስቆፈሩ። እኛም ይህንን ሁኔታ ሰምተን ከእነሱ ጋር ግንኙነት ፈጥረን ለሌሎቹ ትምህርት ቤቶች ጉድጓድ እንዲቆፈር ለማድረግ ችለናል ማለት ነው። መነሻው ይሄ ነው።
አንድ ጉድጓድ ለመቆፈር ምን ያህል ያስፈልጋል?
እንግዲህ ባለፉት ጊዜያቶች ስናስቆፍር በአሜሪካን ዶላር ወደ 6000 ዶላር ድረስ ያወጣል። በአሁኑ ጊዜ እንግዲህ ከዛ ከፍ እንደሚል ነው የምንገምተው። 7000 እስከ 8000 ዶላር ድረስ አንድ ጉድጓድ ያስቆፍራል። ሌላው መጥቀስ የምፈልገው ነገር የሀረር ጉድጓድ ብዙ ጊዜ ተፈጥሮው ድንጋያማ በመሆኑ ለመቆፈር በጣም ያስቸግራል እና በእጅ ነው የሚቆፈረው። በመኪና ወይም በማሽን ለመቆፈር አቅም የለንም። በእንደዚህ አይነት ስላ ሁኔታ ስለምንሰራ ትንሽ ጊዜ ይወስድብናል።
ወደ ሌሎች ውስጥ ከውሃ ጉድጓድ ቁፋራ ውጭ ሌላ ምንድን ነው የምታደርጉት?
ከውሃ ጉድጓድ ቁፋራው ሌላ በትምህርት ቤቶች አካባቢ ላፕታፕ የመሳሰሉትን ሌሎች የትምህርት ቁሳቁሶችን እንደ ግሎብ ማፕ የመሳሰሉትን እናቀርባለን። ከዚህ በፊትም የተለያዩ ኮምፒውተሮችን ለተለያዩ ትምህርት ቤቶች ሰጥተናል። ማፖችን፣ ግሎብስ ለትምህርት ቤቶች አበርክተናል።
እስካሁን የተደረገው ቢያስደስተኝም ገና ብዙ ብዙ የሚደረግ ነገር አለ ይላሉ ሌላዋ የማህበሩ ቦርድ አባል ወይዘሮ ንግስት አርአያ።
በጣም ደስተኛ ነኝ። አንዳራት ትምህርት ቤት ኮምፕሊት ሆኗል። የውሃው እና ልጆች በእውነት ንጹህ ውሃ እያገኙ ሲታጠቡ ሲሉ እያየናቸው ነው በቪዲዮ እና እሱ በጣም እጅግ በጣም ያስደስተኛል። ምክንያቱም ውሃ መቼም ያው ህይወት ነው እና በጣም አስፈላጊ ነገር ነው እና ለአንዳንድም ኮምፒውተር ምናምን የረዳናቸው በተለይ ለሃይ ስኩል ተማሪዎች በጣም ኢምፖርታንት የሆኑ ኮምፒውተር እና ፕሮጀክተርስ ምናምን የሰጣቸው በጣም ያስደስተኛል። እሱ ግን ገና ብዙ ቢሰራ ነገር አለ።
ማህበሩ ለሁሉም የሀረር ልጆች ክፍት ቢሆንም አብዛኞቹ የቀድሞ የመድኃኔዓለም ትምህርት ቤት ተማሪዎች መሆናቸውን ተነግሮናል። በእለቱ ታዳሚ ከነበሩ እንግዶች መካከል ወደ አሜሪካ ከመጡ ከ50 ዓመታት በላይ የሆናቸውን አቶ አባተን፣ ብዙዎቹ ጋሽ አባተ የሚሏቸውን እንግዳ አገኘናቸው። የሀረር መድኃኔዓለም ትምህርት ቤት ሲቆረቆር ነበሩ። እድሜያቸው 80ዎች ውስጥ። አሁን እዚህ ካገኛቸው እዚህ ከተሰበሰቡት ውስጥ እርሶ የሚያውቋቸው አሉ? ከበርሶ ተማሪ በነበሩ ጊዜ የነበሩ አሉ?
ማንም
ሀረር ሄደው ያውቃሉ?
በቀር እንኳን ነው ኢትዮጵያን በአጠቃላይ ብትለኝ ምጫጭ ያየሁት ኢትዮጵያን ከ44 ዓመት በፊት ነው። The last time I was in Ethiopia was in 1977.
አቶ አባተ በማህበሩ አባላት ስራ ግን መደሰታቸውን ይናገራሉ።
ማህበሩ ስራ በጣም አደንቃለሁ። በተለይ በየትምህርት ቤቱ የውሃ ጉድጓድ እንዲማስና ሰው በንጹህ ውሃ እንዲያገኝ ማድረጋቸው እንደውም ራስ ጎን ትምህርት ቤት አሁን በቅርቡ ጉድጓዱ ተሰርቶ ያለቀውን ሲሉ የሰማሁት። ራስ ጎን ትምህርት ቤት ደግሞ አስተማሪ ነበርኩ፣ ሶስት ዓመት አስተማሪ ነበር። እኔም ራሴ ከዛ ነው ግራጅዌት አድርጌ አረብን ያለን የገባሁት እና በጣም በየቦታው ነው ይሄንን የሚሰሩት እና ትልቁም ነገር ነው። እኔ ይሄ ሶሻል አክቲቪስት ሆነው እንደዚህ ሲሰሩ አደንቃለሁ። አሁን ፖለቲካው ሰላም ኢትዮጵያ በሌለበት ጊዜ ይህንን ማድረግ መቻላቸው የሀገር ልጆች በጣም አደንቃቸዋለሁ። ደስ ብሎኛል።
ተወልደው ያደጉት ሐረር ውስጥ ሸንኮር እየተባለ በሚጠራው አካባቢ መሆኑን የሚገልጹት የማህበሩ ምክትል ፕሬዝዳንት ማአሾ አብርሃ ደግሞ ከአትላንታ ነው የመጡት። ከተማሪ ቤት ጓደኞችና አብሮ አደጎች ጋር ለመሰባሰብ ከመሰጣቸው ደስታም ሌላ ያደጉበትን ማህበረሰብ ወደ ኋላ ተመልክቶ የመርዳትን አስፈላጊነት ነግረውናል። ስለ ማህበሩ እንቅስቃሴም ይህን ብለዋል።
አሁን ዝግጅት እንግዲህ የዛሬ አመትም ኦሃዮ ላይ ዝግጅት ነበርና አመት ሙሉ ፕላን አድርገን እንግዲህ አሁን ከያገሩ ከያቅጣጫው ከብዙ ቦታ የሚጠራ ልጆች አሉ። እኔም ከነሱ ጋር ወሬ በዚህ ፕሮግራም ላይ ተሳትፎ ነው የመጣሁት እና እዚህ መገኘቴ በጣም ደስ ብሎኛል። ከዚሁ አብሮ እየተማሩ ያደጉ የሐረር ልጆችን አግኝቻለሁ እና ወደፊትም እንግዲህ ለዓላማችን እንዲሳካም የሚያገለግሉን ብዙ ፕሮግራሞችን፣ ሀሳቦችን እና የማቴሪያልን ሰፖርት እናገኛለን የሚል ተስፋ አለኝ እና እዚህ በመገኘቴ በጣም ደስ ብሎኛል።
ማህበራችሁ ምን አድርጓል እስካሁን?
ማህበራችን እንግዲህ እስካሁን እንትን ያተኮረው የውሃ ጉድጓድ ለመቆፈር ነው። ሐረር ለሚገኙ ተማሪዎች በሐረር ውስጥ ከፍተኛ የውሃ እጥረት አለ እና ለስፔሻሊ ደግሞ ትምህርት ቤቶች የውሃ እጥረት አለባቸው እና ለሐረር ከተማ ለሚገኙ 6 የሚሆኑ ትምህርት ቤቶች የውሃ ጉድጓድ አስቆፍረናል። አሁንም ስራቸው የተጀመሩ ቁፋሮች አሉ፣ ጠናቀቅ ላይ ያሉ እና ሌሎችም ቀሪዎች ትምህርት ቤቶች ጉድጓድ ውሃ የሚያስፈልጋቸዋሉ። ለእነሱ ደግሞ ውሃ ለማቅረብ ነው አላማችን ቁፋሮን። ከዛ በተጨማሪ ደግሞ ሌሎችም የትምህርት ቁሳቁሶችን ለትምህርት ቤት ለምሳሌ የትምህርት ቤት እንትን ዋይትቦርድ፣ ግሎብ፣ ማስመሪያ የመሳሰሉትን ለተማሪዎች ገዝተን ኮምፒውተር አበርክተናል። እንደዚሁም ደግሞ ለክሊኒኮች ሐረር ያሉ ክሊኒኮች የሕክምና መሳሪያዎች፣ የዲያቤቲክ መድኃኒቶች፣ መርፌ የመሳሰሉትንም እዚህ አካባቢ ካሉ እንትኖች ሰብስበን ደጓሚዎች ሰብስበን ልከናል እና በእንደዚህ እንደዚህ አይነት መልኩ ነው እንግዲህ ለማህበረሰቡ እየረዳን ያለ ነው እና አላማችንም በትምህርት ቤት እና አካባቢ
በእለቱ በተካሄደው ዝግጅት ከነበረው ሁኔታ ጥቂቱን አቶ ዮሐንስ እንደሚከተለው ይገልጹታል።
እንግዲህ የዛሬው ዝግጅት ያው ከመገናኘት ያልተያየ ሰው ከመተያየት በላይ ሪፖርት አቀረብን። እስከዛሬ የተሰራው ወደፊት ደግሞ ምን እንዳሰብን ሪፖርት አቀረብን። ሌላ ደግሞ የገንዘብ ማሰባሰብ ያደረግን አሁንም እንዳውም ኦክሽን እየተካሄደ ነው ያለው እና አንድ ቤተሰብ እንደው አንድ ጉድጓድ ሙሉ እናስቆፍራለን ብሎ ፕሮጀክት አደረጉ ማለት ነው።
የማህበሩ ተጋባዥ እንግዳ በመሆን ፕሮፌሰር ኃይሉ ክንዴ፣ ፕሮፌሰር ታደሰ ወልደ ጊዮርጊስ እንዲሁም ዶክተር አብደላ ኡስማን ከያሉበት ሆነው የማህበሩን አገልግሎት ማስፋት ስለሚቻልበት ሙያዊና ጥናታዊ ንግግሮችን አሰምተዋል። በዝግጅቱ ወቅት የገቢ ማሰባሰቢያ የተካሄደ ሲሆን በጨረታ የቀረቡ ስዕሎችም ተሸጠዋል። በዚህ ዝግጅት የተጠናቀረውን ሙሉ ዘገባ በሌላ ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የአዲስ ዓመት ልዩ ቅንብር በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርን። በድጋሚ አዲሱ ዓመት የሰላም የጤና የደስታ እንዲሆንላችሁ እየተመኘን በቀጣዩ ያስፋው ጽጌ የሰላም ይሁንልን ዜማ እንሰነባበታለን። ሰላም ደናደሩ። የሰላም ይሁንልን የሰላም